ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Decorated aviator, congressman, ambassador to the United Nations.
ባለሙያ አብራሪ፣ የህዝብ እንደራሴ፣ የመንግስታቱ ድርጅት አምባሳደር፣ በቻይና ልዑክ፣ የሲአይኤ ዲሬክተር፣ የስምንት ዓመታት ምክትል ፕሬዚዳንት፣ ጠቅላይ አዛዣች፣ በቀዝቃዛው ጦርነት ውስጥ እንዲሁም ሶቪየት ኅብረት ሲፈርስ እኛ ግን ውላችንን ሳንስት እንድንቀጥል አደረጉን። ፋርስ ባሕረ ሰላጤን በመከላከል ሕግን ማጽናት ባስፈለገ ቀን በተረጋጋ መንፈስና በብርቱ ትጋት በተጨበጠ ጥበብ ውላችንን ሳንስት እንድንቀጥል አደረጉን።
የዩናይት ስቴትሱ የሕግ መወሰኛ ምክር ቤት ሰብሳቢ ሚች ማኮኔል ትናንት በተወካዮች ምክር ቤት ውስጥ በተከናወነ ስነ ስርዓት ላይ ከተናገሩት የተቀነጨበ ነው። ሰሞኑን ላረፉት የዩናይት ስቴትሱ 41ኛ ፕሬዚዳንት ለነበሩት ለጆርጅ ሄርበርት ዋከር ቡሽ አሸኛኘት እየተደረገ ነው። ዘገባዎች ይዘናል። በዕለቱ አቢይ ርዕስም ይቀርባሉ።
ከዓለም ዜና መካከል ደግሞ ለ41ኛው የዩናይትድ ስቴትስ ፕሬዚዳንት ጆርጅ ቡሽ ዛሬ በዋሽንግተን ካቴድራል የሽኝት ስነ ስርዓት እየተካሄደ ነው። ኦሮሚያና ቤኒሻንጉል አዋሳኝ ለተፈጠረ ግጭት 5 ተጠርጣሪዎች ታሰሩ። ዩናይትድ ስቴትስ ሞቃዲሾ ውስጥ ዘግታው የነበረ ኤምባሲዋን ከፈተች የሚሉ ይገኙበታል።
ሳምንታዊ ቅንብሮች፣ ኢትዮጵያውያን በአሜሪካና ዲሞክራሲ በተግባር በልዩ ልዩ ርዕሶች ዙሪያ የተሰናዱ ዝግጅቶች በሁለተኛው አጋማሽ ያቀርባሉ። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ህዳር 26 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረን እናመሻለን። አምስት በህይወት የሚገኙ የዩናይትድ ስቴትስ የቀድሞ ፕሬዝዳንቶች፣ ታላላቅ የአሜሪካ የፖለቲካ መሪዎችና የወቅቱና የቀድሞ የዓለም መሪዎች ባለፈው አርብ በ94 ዓመታቸው ከዚህ ዓለም በሞት በተለዩት በ41ኛው ፕሬዝዳንት በጆርጅ ሄርበርት ዎከር ቡሽ በዛሬው የሽኝትና የስንብት ስነ ስርዓት ላይ መገኘታቸው ተገለጠ። የቀድሞዎቹ ፕሬዝዳንቶች ጂሚ ካርተር፣ ቢል ክሊንተን እና ባራክ ኦባማ ከዩናይትድ ስቴትሱ ጠቅላይ ጦር አዛዥ ከፕሬዚዳንት ዶናልድ ትራምፕ ጋር በዋሽንግተን ካቴድራል የተገኙ ሲሆን በዚያም የሟቹ ፕሬዚዳንት ልጅ እና 43ኛው ፕሬዚዳንት ጆርጅ ደብልዩ ቡሽ የአባታቸውን የህይወት ታሪክ እንደሚያቀርቡ ተገልጧል። በዚሁ መንግስታዊ የስንብት ፕሮግራም ላይ ንግግር ከሚያደርጉ መካከል የቀድሞ የካናዳ ጠቅላይ ሚኒስትር ብራያን ማሮኒ፣ ሴናተር አለን ሲምሰን እና የቡሽ የታሪክ ጸሐፊ ይገኙበታል። የጀርመኗ ቻንስለር አንጌላ መርክል፣ የእንግሊዙ ልዑል ቻርልስ፣ የዮርዳኖሱ ንጉሥ አብደላህና የፖላንዱ ፕሬዚዳንት አንድሬስ ዱዳ በዛሬው የአሸኛኘት ሥነ ሥርዓት ላይ ከተገኙት መካከል መሆናቸውም ተገልጧል። የፕሬዚዳንት ቡሽ አስከሬን ዛሬውኑ ወደ ቴክሳስ ይጓዝ እና በዚያም ተጨማሪ የሽኝት ሥነ ሥርዓት ተደርጎ ነገ ሐሙስ በቴክሳሱ ኤንኤም ዩኒቨርሲቲ ውስጥ በሚገኘው ፕሬዚዳንታዊ ቤተ መጻሕፍት መካነ መቃብር ዘለዓለማዊ ረፍት ያደርጋል። የመጽሔት ርዕሳችን ቀደም ሲል እንዳልነው ሰፋ አድርጎ ይዘግብበታል።
ዩናይትድ ስቴትስ የጦር መሳሪያ ስምምነትን ጥሳ ኒውክሌር ሚሳይል የምትገነባ ከሆነ ሩሲያም ታድርገዋለች ሲሉ ፕሬዚዳንት ቭላዲሚር ፑቲን በዛሬው ዕለት መናገራቸው ተሰማ። ፑቲን ይህን ያሉት ለሩሲያው መንግስታዊ ዜና አውታር በሰጡ ቃል ሲሆን ዩናይትድ ስቴትስ ከስምምነቱ መውጣት ማለት ዋሽንግተን ጦር መሳሪያዎቹን ለማነጽ መወሰኗን ያመለክታልና ሞስኮም ተመሳሳዩን ታደርጋለች ነው ያሉት። ቀደም ሲል ግን ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሩሲያ ካላከበረችው አሜሪካ በቀዝቃዛው ጦርነት ወቅት ከተደረገው የኒውክሌር ውል ትወጣለች ብለው ነበር። ፖምፔዮ ትላንት ብራስልስ በተካሄደው የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ናቶ ሚኒስትሮች ስብሰባ ላይ ሲናገሩ ዩናይትድ ስቴትስ ጸጥታዋንና የሉዓላዊነት ጥቅሟን ከማይጠብቁ ውሎችና የህብረ ብሔራት ተቋማት ውል ትወጣለች ብለዋል። የአሜሪካ ድምፅ ራዲዮ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሼን ያጠናቀረችውን ዘገባ አዳነች ፍሳዬ ይዛ ቀርባለች።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሩሲያን አስመልክቶ ያስታወቁት ብራሰልስ ላይ ከኔቶ የውጭ ጉዳይ ሚኒስትሮች ጋር ከተነጋገሩ በኋላ ነው።
The United States today declares it has found Russia in material breach of the treaty and will suspend our obligations.
United States ሩሲያ ሁሉን አለማክበሯን ለማወቅ መቻሏን ዛሬ አስታውቃለች። ሩሲያ ሙሉ በሙሉ ሊጣራ ወደሚችል ሁሉን የማክበር ተግባር ካልተመለሰች በስተቀር በሁሉ ላይ ያለንን ግዴታ በ60 ቀናት ውስጥ እናቆማለን። እነዚህን እርምጃዎች የምንወስደውም በበርካታ ምክንያቶች ነው። አንደኛ የሩሲያ ተግባሮች የአሜሪካንና የተባባሪዎቿን እንዲሁም የአጋሮቿን ብሔራዊ ጸጥታ ይሸረሽራሉ።
ሩሲያ የኒውክሌሩን ውል አልጣስኩም ስትል አስተባብላለች። የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ግን አዲሶቹ የሩሲያ ሚሳይሎች ጥምረቱን ያሳስባሉ ካሉ በኋላ ሩሲያ የኒውክሌሩን ውል እንድታከብር ጥሪ አድርገዋል። ፓምፔዮ ትላንት ብራሰልስ ሆነው ሲናገሩ ውሎች ሲጣሱ የጣሱት ወገኖች መጠየቅ አለባቸው፣ የተጣሱት ውሎችንም ማስተካከል ወይም መተው ያስፈልጋል። አስተዳደራችን ታዲያ በሕግ ላይ ተመስርቶ ጊዜ ያለፈባቸው ወይም ጎጂ ውሎችን፣ የንግድ ስምምነቶችንና የሉዓላዊነት ጥቅማችንን ወይም የተባባሪዎቻችንን ጥቅም የማይጠብቁ ሌሎች ዓለም አቀፍ ክንውኖችን በአዲስ መልክ እየተደራደረ ነው ብለዋል የውጭ ጉዳይ ሚኒስትሩ። ክሪሚያ ጠገብ ባለው አዞዝ ባህር ሩሲያ በዩክራይን መርከቦች ላይ የከፈተችው ተኩስና የዩክራይን ባህረኞችን መማረኳ ሕገወጥ ተግባር ነው በሚለው ሙሉ ስምምነት አለ ብለዋል ፓምፔዮ።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። በኦሮሚያና በቤንሻንጉል ጉሙዝ አዋሳኝ አካባቢዎች የተከሰተውን ግጭት የጫሩ ናቸው ተብለው የተጠረጠሩ 5 ግለሰቦች በቁጥጥር ስር መዋላቸውን የፌዴራል ፖሊስ አስታወቀ። የፌዴራሉ ፖሊስ የሕዝብ ግንኙነት ዲሬክተር አቶ ጀላን አብዲ ማምሻውን ለቪኦኤ እንዳስታወቁት የሚጠረጠሩ ሰዎችን በቁጥጥር ስር የማዋሉ እርምጃ ይቀጥላል። ቃል አቀባዩ አክለውም ለውጡን ለማደናቀፍ የሚሞክሩ ኃይሎች ከግጭቱ ጀርባ እንዳሉም ይታወቃል። ወደ ኋላ ላይ መጽሔት ዘገባ ያክላል። በዚህ ላይ
በሜቴክ የቀድሞ ዋና ዲሬክተር ጠበቆችና በመርማሪ ፖሊስ መካከል በተነሳው ክርክር ብይን ለመስጠት ፍርድ ቤት ለነገ ቀጠሮ ሰጠ። መርማሪ ፖሊስ ዳይሬክተሩ የተጠረጠሩባቸውን ሕገወጥ ግዢዎች ለይቶ ለፍርድ ቤት በጽሑፍ ማቅረቡ ታውቋል። ለዝርዝሩ መለስካቸው አመሃ።
ሜጀር ጀነራል ክንፈ ዳኘውና አቶ ኢሳያስ ዳኘው ዛሬ የቀረቡት ፍርድ ቤቱ የጠበቆቻቸውን ክርክር ሰምቶ ብይን ለመስጠት ነበረ። የተጠርጣሪዎቹ ጠበቆች ዛሬ ባቀረቡት ክርክር መርማሪ ፖሊስ በየቀጠሮው ቀን ተጨማሪ የጥርጣሬ ማስረጃ አለኝ እያለ ተጨማሪ የምርመራ ጊዜ መጠየቁ ትክክለኛ አሰራር አይደለም ብለዋል። ከዚህ በተረፈም አዳዲስ መረጃዎች በየጊዜው ለፍርድ ቤቱ በቀረቡ ቁጥር የክርክሩን አካሄድም ለመጨበጥ እንደተቸገሩ ገልጸዋል። ወንድማቸው አቶ ኢሳያስንም በተመለከተ ከወንድምነታቸው ውጪ በመስሪያ ቤትም ሆነ በስራ ከሜቴክ ዋና ዳይሬክተር ጋር የሚያገናኛቸው ነገር አንድም የለም ብለዋል። አቶ ኢሳያስ በመስሪያ ቤታቸው በኃላፊነት ያከናወኗቸው ስራዎችም አሰራሩን ለማሻሻል ያደረጉት እንጂ በመገናኛ ብዙሃን እየተጋነነ እንደመነገሩ አይደለም ብለዋል። ስለሆነም ተጨማሪ የምርመራ ጊዜ ለፖሊስ ሊሰጠው አይገባም ሲሉ ተከራክረዋል። ፖሊስ በበኩሉ በምርመራ ስራው አዳዲስ መረጃዎችና ማስረጃዎች እያገኘ ሲሄድ ምርመራውን በበለጠ ስፋትና ጥልቀት መቀጠሉ በሕግ የተፈቀደለት ሥራ ነው ሲል ተከራክሯል። ስለሆነም የተጠርጣሪ ጠበቆች ያቀረቡት ክርክር ሕግን መሠረት ያደረገ አይደለም በማለት ተጨማሪ የ14 ቀን የምርመራ ጊዜ እንዲፈቀድለት በጠበቆች የቀረበውንም የዋስትና መብት ጥያቄ ፍርድ ቤቱ ውድቅ እንዲያደርገው አቤት ብሏል። ፍርድ ቤቱ የሁለቱንም ወገን ክርክር ካዳመጠ በኋላ ብይኑን ለነገ ለመስጠት ቀጠሮ ቆርጧል። የሜቴክ የቀድሞ ዋና ዲሬክተር ሜጀር ጀነራል ክንፈ ዳኘው የተጠረጠሩባቸውን ሕገወጥ ግዢዎች ፖሊስ ለፍርድ ቤት በጽሑፍ ማቅረቡም ታውቋል። ፖሊስ እንዳቀረበው ዝርዝር ከሆነ ከተረፈ ምርቶች የናፍጣ ነዳጅ ማምረቻ ፋብሪካ ግዢ እስከ ታላቁ ሕዳሴ ግድብ የጫካ ምንጣሮ ሥራ በተደረጉ የግዢ ስምምነቶች መንግሥት በብዙ ቢሊዮኖች የሚቆጠር ብር አጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በድሬዳዋ ከተማ መለስካቸው እናመሰግናለን። በድሬዳዋ ከተማ ከ7 ዓመት በፊት የተጀመረው የውሃ ፕሮጀክት ሳይጠናቀቅ በመዘግየቱ የሚጠጣ ውሃ ችግር መኖሩን ነዋሪዎች እየገለጡ ነው። ተይዞ የነበረው በጀት ከ650 ሚሊዮን ብር በላይ ሲሆን፣ በሌላ በኩል ደግሞ ለፕሮጀክቱ ይሰራል የተባለ የኤሌክትሪክ አገልግሎት በመዘግየቱ በየወሩ በሚሊዮን የሚቆጠር ገንዘብ ለጀኔሬተር እየወጣ እንደሆነ ቅርበት ያላቸው ምንጮች ለቪኦኤ ገልጠዋል። መጽሔት በኋላ ዘገባ ይኖረዋል። በዚህ ላይ ዩናይትድ ስቴትስ ከ28 ዓመት በፊት የዘጋችውን ኤምባሲዋን ዳግም ሞቃዲሾ ላይ ባለፈው እሁድ መክፈቷን አስታውቃለች። የአሜሪካ ውጭ ጉዳይ መስሪያ ቤት የኤምባሲውን በሞቃዲሾ መከፈት አስመልክቶ በሰጠው መግለጫ ውሳኔው በሀገሪቱ የጸጥታ የዲሞክራሲና የመጣኔ ሀብት መሻሻል ላይ ጉልህ ሚና እንደሚጫወት ጠቅሷል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ሂተር ኑረት በሞቃዲሾ ለተከፈተው ኤምባሲ አምባሳደር ዶናልድ ያማሞቶ ተሹመዋል ብለዋል። በተጨማሪም በሀገሪቱ እየተሻሻለ የመጣው የጸጥታ ሁኔታ ለኤምባሲው መከፈት እንደ ምክንያት ከተነሱ ጉዳዮች መካከል ዋነኛው ነው። አሜሪካ በሶማሊያ የሚገኘውን ኤምባሲዋን የዘጋችው በአውሮፓውያኑ 1991 ዓ.ም ከተቀሰቀሰው የእርስ በርስ ግጭት በኋላ ነበር። በአሁኑ ወቅት አሜሪካ አልሻባብ ላይ ተደጋጋሚ የሆነ የአየር ጥቃት እንደምትሰነዝር ተገልጧል። እንዲሁም በተባበሩት መንግስታት ድጋፍ ለተሰማራው የአሚሶም ኃይል ድጋፍ በማድረግ ላይ ትገኛለች። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው ሁለተኛው ወይም መጽሔት ክፍል ከመሄዳችን በፊት በሁለተኛው ግማሽ ከሚቀርቡት መካከል አንዱን ለቅምሻ
በአራት ወር ውስጥ ብዙ ነገር የሚሰሩ ነበሩ። ይሄ ነገር አንደኛ ህጋዊ በሆነ መንገድ መቋቋም ነበረበት። ሁለተኛ የዚህ አይነት ኤክስፐርቲስ ያላቸው ሰዎች መሰባሰብ አለባቸው። ዝም ብሎ በአይነ ጭፍን የሚዘለልበት ነገር አለ። ሁሉ ነገር ጥናት ይፈልጋል።
በውጭ ሀገር የሚኖሩ ኢትዮጵያውያን የአደራ ገንዘብ አሰባሳቢ ኢትዮጵያን ዳያስፖራ ትረስት ፈንድ ሊቀመንበር ፕሮፌሰር አለማየሁ ገብረ ማርያም ናቸው። በዋሽንግተንና በአካባቢው ነዋሪ ለሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን አብረው የተወያዩበት መሰንበቻውን ጋዜጣዊ መግለጫ ከሰጡበትም የተወሰደ ነው። በሁለተኛው አጋማሽ በኢትዮጵያውያን በአሜሪካ ይቀርባል። አሁን ወደ ዕለቱ አብይ ርዕስ። ሰሞኑን ላረፉት የዩናይት ስቴትስ 41ኛ ፕሬዚዳንት ለነበሩት ለጆርጅ ሄርበርት ዋከር ቡሽ አሸኛኘት እየተደረገ ነው። አስከሬናቸው በብሔራዊው ካቴድራል አርፎ የጸሎትና የዝክር ስነ ስርዓቱም እየተከናወነ ይገኛል። ሰለሞን አባተ ተከታዩን ለዕለቱ አብይ ርዕስ እንዲህ አዘጋጅቶታል።
አሜሪካውያንና የሌሎችም የብዙ ሀገሮች መሪዎች ስልጣን ላይ የነበሩና ዛሬም ያሉ እጅግ አንቱ የተባሉ የፖለቲካና የማኅበራዊ አስተሳሰብም ቀራጺ መሥራችና አባቶች ዋሽንግተን ዲሲ ላይ በብሔራዊው ካቴድራል ተሰብስበዋል። የዛሬ ሥራቸው ከእነርሱ አንዱ ሆነው እስካለፈው ኅዳር 21 2011 ዓመተ ምሕረት በሕይወት የኖሩትን ጆርጅ ሄርበርት ዋከር ቡሽን መሸኘት ነው። በ94 ዕድሜያቸው ከውካታው ዓለም አርፈዋልና እንደ ራሳቸው እንደ ሪፐብሊካኑ ቡሽ ሁሉ የአንድ የሥልጣን ዘመን ፕሬዚደንት ሆነው ዋይት ሃውስ የቆዩት 39ኛው የፕሬዚደንት ዴሞክራቱ ጂሚ ኤርል ካርተር፣ እርሳቸውን የተኩት ዴሞክራት 42ኛው ፕሬዚደንት ዊልያም ጄፈርሰን ክሊንተን፣ እርሳቸውንም የተኩት ሪፐብሊካን የዛሬው ተሰናባች ልጅ በስማቸውም የሚጠሩት 43ኛው ፕሬዚደንት ጆርጅ ዋከር ቡሽ፣ እርሳቸውንም የተኩት ዴሞክራት 44ኛው ፕሬዚደንት ባራክ ሁሴን ኦባማ፣ እርሳቸውንም የተከተሉት ዛሬም ሥልጣን ላይ ያሉት 45ኛው ፕሬዚደንት ጠቅላይ አዛዥ ሪፐብሊካኑ ዶናልድ ጆን ትራምፕ፣ ሁሉም አሉ። በየወቅታቸው ቀዳሚት እመቤት የነበሩ ባለቤቶቻቸውም አሉ። ሁሉም ሐዘንተኛ ናቸው። ዛሬ ለቅሶ ሊደርሱ ለቅሶም ሊደረሱ በብሔራዊው ካቴድራል ተቀምጠዋል። ዛሬ ብሔራዊ የሐዘን ቀን ሆኖ በመላ ዩናይትድ ስቴትስ እንዲታሰብና ፌዴራል መንግሥቱም ዝግ ሆኖ እንዲውል ፕሬዚደንታዊ ትዕዛዝ ያወጡት ሚስተር ትራምፕ በትዊተር ባስተላለፉት መልእክት የሐሴት ቀን ብለውታል ዕለቱን።
ይህ የቀብር ሽኝት ስነ ስርዓት አይደለም። ይህ ስለ አንድ ታላቅ ሰው ረጅምና የተከበረን ህይወት ስለኖረ ሰው ህይወት ክብር የምናደርስበት የሐሴት ቀን ነው።
አጣናቸው፣ ማጣታችን ይሰማናል ብለዋል ወትሮ ከቡሾቹ ጋር በመልካም ግንኙነት የማይጠረጠሩት በእሰጥ አገባና አተካሮ በሽርደዳና በውረፋ አደባባይ ላይ ብዙ የታዩት የዛሬ አቻቸው ዶናልድ ትራምፕ፣ የጀርመን ቻንስለር አንጌላ መርከል፣ የታላቋ ብሪታንያ ልዑል ቻርልስ፣ የዮርዳኖስ ንጉሥ አብዱላ፣ የፖላንድ ፕሬዚደንት አንድሬ ዱዳ በለቀስተኛው መሃል ሊገኙ ቀደም ሲል ያሳወቁ መሪዎች ናቸው። ስለ ፕሬዚደንት ቡሽ ሕይወት ቃለ ዝክራቸውን ክብርና ሙገሳቸውንም ሊያሰሙ ልጃቸው ጆርጅ ቡሽ፣ የካናዳ የቀድሞ ጠቅላይ ሚኒስትር ብራያን መሮኒ፣ የዩናይትድ ስቴትስ የቀድሞ ሴናተር አለን ሲምፕሰን የታሪክ ሊቁ፣ እንዲሁም የራሳቸው የጆርጅ ቡሽ ትልቁ የሕይወት ታሪክ መዝጋቢ ጆን ማቼም ቆመዋል። ቡሽ ካረፉበት ቀን አንስቶ የሀገራቸው ባሕር ኃይል ባልደረባና የጦር ጀት አብራሪ ሆነው ስለ ፈጸሙት ጀብዱና ስለ ጀግንነታቸው፣ በዓለም አቀፍ ደረጃ ስላሳዩት የመሪነት ክህሎትና ብቃታቸው፣ በቀዝቃዛው ጦርነት ፍጻሜ፣ በሶቪየት ኅብረት መፍረስ፣ በጀርመን ውህደት፣ በመጀመሪያው የፋርስ ባሕረ ሰላጤ ጦርነት ወቅት ስለ ነበራቸው ቦታ ብዙ እየተባለ ነው። ደግሞም እንደ ሰው ስልጡን፣ ጭምትና ትሑትም ነበሩ እየተባለላቸው ነው። ደግሞም ብርቱና ደፋርም ናቸው የሚሏቸውም አሉ።
እኔ ከቴክሳስ ነኝ የመጣሁት። እርሳቸውም እንደሚታወቀው የቴክሳስ ሰው ናቸው። በጣም የተከበሩ ሰው ናቸው። በዓመቶቻቸው ውስጥ ብዙ መልካም ተግባራትን አከናውነዋል።
ከቺካጎ ኢሊኖይ ለዚሁ ሐዘንና ሽኝት ዋሽንግተን የገቡ ሰው ሚስተር ቡሽ ፕሬዚደንት በነበሩ ዘመን መገናኛ ብዙሃኑ ወዳጆቻቸው አልነበሩም እኮ ብለዋል።
ይናፍቁናል። የእርሳቸውን አይነት ስልጡንነት ይናፍቀናል። ምንም እንኳ ጋዜጠኞቹ ዛሬ ታላቅ ናቸው ቢሉላቸውም ፕሬዚዳንት በነበሩ ጊዜ እንደዚያ አይሉም ነበር። በብዙ አሳደዋቸዋል፣ በብዙም ተፈታትነዋቸዋል።
ከሜን ግዛት የገቡ ጡረታ ላይ ያሉ የቀድሞ ወታደርም ያስቧቸዋል።
የጦር ጀግና፣ ታላቅ ፕሬዚዳንት ነበሩ። በእርሳቸውና በልጃቸው አስተዳደሮች ስር በውትድርና አገልግያለሁ። ስለዚህ እዚህ መጥቼ ወይም እዚህ መገኘቴ ለእኔ ትርጉም አለው።
ቡሽን የዘመናችን እጅግ ለዘብተኛ ሪፐብሊካን ሲሉም ጠርተዋቸዋል አንድ የሜሪላንድ ሸኚ። ከትናንት በስተያ ሰኞ ተሳያት አንስቶ በተወካዮች ምክር ቤቱ እልፍኝ እየተገኘ በሺዎች የሚቆጠር ሰው ተሰናብቷቸዋል። የቡሽ አገልጋይ ውሻቸው ሳሊ ጆርጅ ዋከር ኸርበርት ቡሽም ከእልፈታቸው አንስቶ አልተለያቸውም ነበር። እስከ ትናንት ለስንብት አስከሬናቸው ፊት እስኪቀርብ ለፕሬዚደንት ቡሽ በተወካዮች ምክር ቤቱ ውስጥ የተካሄደው የሕዝብ አሸኛኘት ሥነ ሥርዓት ዛሬ ማለዳ ላይ እንዳበቃ አስከሬናቸውን የያዘው በአሜሪካ ባንዲራ ያሸበረቀ ሳጥን የጫነ መኪና በዋሽንግተን ጎዳናዎች በረጋ ጉዞ አቆራርጦ ብሔራዊው ካቴድራል አርፏል። የጸሎት የፍትሐት የዝክር ሥርዓቱ ሲካሄድ አርፍዷል። አሸኛኘቱ አሁንም እንደቀጠለ ነው። አስከሬናቸው ወደ ቴክሳስ ሂውስተን ይመለስና በቡሽ ቤተ መጻሕፍት ለዘላለም በክብር ያርፋል። በአሁኗ ደቂቃ የፕሬዚደንት ቡሽ አስከሬንን የጫነው ሳጥን ወደ መሸኛው መኪና እየተሳፈረ ነው።
ሰለሞንን ለዘገባው እናመሰግናለን። አድማጮች፣ ወደ ሁለተኛው የመጽሔት ርዕስ ነው የምንሻገረው። በኦሮሚያና በቤንሻንጉል ጉሙዝ አዋሳኝ አካባቢዎች የተከሰተውን ግጭት የጫሩ ናቸው ተብለው የተጠረጠሩ አምስት ግለሰቦች በቁጥጥር ስር መዋላቸውን የፌዴራል ፖሊስ አስታውቋል። የፌዴራሉ ፖሊስ የሕዝብ ግንኙነት ዲሬክተር አቶ ጀላን አብዲ ማምሻውን ለአሜሪካ ድምፅ እንዳስታወቁት የሚጠረጠሩ ሰዎችን በቁጥጥር ስር የመዋሉ እርምጃ ይቀጥላል ነው ያሉት። ቃል አቀባዩ አክለውም ለውጡን ለማደናቀፍ የሚሞክሩ ኃይሎች ከግጭቱ ጀርባ እንዳሉም ይታወቃል ወይም ይታያል ብለዋል። ለዝርዝሩ መለስካቸው እስክንድር ፍሬው።
ዛሬ ከኢትዮጵያ መንግስት የተሰጠው መግለጫ የትናንትናው ተከታይ ነው። የፌደራል ጠቅላይ አቃቤ ሕግ ትናንት ባወጣው መግለጫ በኦሮሚያና በቤንሻንጉል አዋሳኝ አካባቢዎች የተከሰተውን ግጭት የሚመረምር ግብረ ኃይል ወደ ስፍራው መላኩን አስታውቆ ነበር። ዛሬ በፌደራል ፖሊስ የወጣው መግለጫ ደግሞ በዚያ የምርመራ ውጤት መነሻነት ተጠርጣሪዎችን በቁጥጥር ስር መዋል መጀመሩን አመልክቷል። የቤንሻንጉል ጉሙዝ ክልልን የአስተዳደርና ጸጥታ ዘርፍ ምክትል ኃላፊ ጨምሮ 5 ሰዎች ናቸው በቁጥጥር ስር መዋላቸው የተገለጸው። ማምሻውን በስልክ ያነጋገርኳቸው የፌደራል ፖሊስ የህዝብ ግንኙነት ዳይሬክተር አቶ ጀላን አብዲ የ5ቱን ሰዎች በቁጥጥር ስር መዋል ያረጋግጣሉ።
ዝርዝራቸውን ሌላ ጊዜ ያው ይገለጻል ወደፊት ወደ ህግ ሲቀርቡና ሲጣራ ጉዳያቸው በሚገለጽ። አሁን ግን 5ቱ ሰዎች በቁጥጥር ስር ውሏል። ይህም የተደረገው ያው ግብረ ኃይል ተደራጅቶ ነው። ግብረ ኃይሉ የተውጣጣው ያው ፌደራል ፖሊስም አለበት፣ የእኛ ፌደራል ፖሊስና መከላከያም ያለበት ነው፣ ሌሎች የጸጥታ አካላት ያሉበት ነው። ስለዚህ እነዚህ ግለሰቦች ያው መንግስት ሰራተኛም አለበት፣ ከፖሊስም ያሉበት አሉ፣ ከትራፊክም ያሉበት አሉ። ሌላው ደግሞ በግለሰብ ደረጃ የሚኖሩ ባለ ሀብትም ያሉበት አሉ። ስለዚህ 5ቶቹ ናቸው እነዚህ የተያዙት አሁን ማለት ነው። ስም ዝርዝራቸው ወደፊት ያው በይፋ ይገለጻል።
እንግዲህ ግብረ ኃይል ሲሉ ትናንት የፌዴራል ጠቅላይ አቃቤ ሕግ ባወጣው መግለጫ የግጭቱን ሁኔታ የሚያጣራ ግብረ ኃይል መላኩን አስታውቆ ነበር። ያንን ግብረ ኃይል ማለትዎት ነው አቶ ጀላን?
አዎ፣ አሁን ለዚህ ስራ ይሄንን ስራ እንዲያጣራ በተለይም በዚህ በሁለቱ ክልሎች ግጭት ድንበር አካባቢ በሱ ዙሪያ እጃቸው አለበት የተባሉና የተጠረጠሩ አካላትን የሚያጣራ የተቋቋመ አካል ነው። ይህንን አጣርቶ የተጠረጠሩ ሰዎችን በዚህ እጃቸው አለበት ተብሎ የተለዩትን የተጠረጠሩትን ሰዎች ለይቶ ለፍትህ ማቅረብ ነው ስራው።
ምንድን ነው ከዚህ በኋላ ያለው ሁኔታ?
በዚህ አይቆምም። አሁን ጉዳዩ ያው መንግስት እስካሁን ድረስ በጣም በትልቅ ትዕግስት ነበር ይህን ጉዳይ ሲከታተል የነበረው። ትግስቱም ስለበዛ እነሱም ማቆም ይሄ ግጭቱም ሊቆም ስላልቻለ ጉዳዩ ስለቀጠለና ሰብአዊ ቀውስ እያመጣ ስለሆነ የግድ እርምጃ መወሰድም ስላለበት መንግስት ወደ እርምጃ ገብቷል። ይሄ እርምጃ ደግሞ በጣም ተጠናክሮ የሚሄድ ይሆናል ማለት ነው። ተጀምሮ የሚቆም ሳይሆን አሁን ጅምር ነው፣ ይቀጥላል። ገና ሌሎች የሚያዙ አካላትም ይኖራሉ።
የመጨረሻ ጥያቄ ላልባት ወጀላል፣ እንግዲህ እነዚህ እዛው ቤንሻንጉል ጉሙዝ ውስጥ በተለያየ ኃላፊነትም ያሉ ሌሎችም ዜጎች ከ5ቱ ሰዎች መካከል ማለት ነው ይገኙባቸዋል። ከዛ ውጭም ያሉ በቀጥታም ይሁን በተዘዋዋሪ ከግጭቱ ጀርባ ያሉ አካላት አሉ የሚሉ መግለጫ ሲሰጡ ነበር ሰሞኑን። እና በዚህ ላይ ያለው አስተያየት ምንድን ነው?
አንደኛው ይሄ ነገር ለምን ተከሰተ የሚለውን ይሄ የተቋቋመው ግብረ ኃይሉ ማለት ነው ይሄንን የሚያጠናው በተለይም በሌሎች ጉዳዮች በብሔራዊ ጸጥታ ምክር ቤት የሚሰጡ ጉዳዮች ወደፊት የሚገለጹ ጉዳዮች ቢኖሩ እነዚህ አሁን ምንድን ነው ከምንድን ነው የተነሱት ግጭቱ ከምንድን ነው የተፈጠረው የሚለውን ነገር ሲጠና ነበር። አንደኛ ግጭቶቹስ ምን ነበሩ የሚለው ሲጠና ነበር። ይሄ ሲጠና አንደኛ ይሄንን እዚህ ውስጥ እጃቸው ያለበት በሁለት በኩል ጎራ ነው የተለየው። ምንድን ነው እነሱም ለውጡን መቀበል የማይፈልግ ከዚህ ለውጥ ተጠቃሚ ያንሆን እንጎዳለን ብሎ የሚያስቡ አካላት ናቸው፣ ለውጥ ደጋፊ ያልሆኑ ማለት ነው። ለምንድን ነው ይሄም ከዚህ በፊት በተለያየ ድርጊት ውስጥ አንደኛው በኮራፕሽን ውስጥ የነበሩ፣ ሁለተኛ ደግሞ ሰብአዊ መብት ረገጣ ውስጥ የነበሩ ይሄ ስርዓት ከቀጠለ ተጠያቂ እንደሚሆኑ ስለሚያውቁ አሁን ይሄ ስርዓት ገና የተጀመረው ለውጥ መሬት እንዳይነካ ለማድረግና ብጥብጥ ለመፍጠር ነው እነዚህ ሰዎች አቅደው የተነሱ እና ግጭቶችን ብሔር ተኮር ወደ ብሔር ተኮር እንዲቀየር ለማድረግ የተነሱ ናቸው። ብጥብጡን ለማባባስ ጥረት እያደረጉ ያሉ አካላትና ቡድኖችም አሉ፣ ግለሰቦችም አሉ። ይሄ ነው ማለት ነው ያለው መነሻውም ይሄ ነው። ምን አደረጉ ሲባል አንደኛ መንገድ መዝጋት ጀመሩ፣ ሁለተኛ ሰው መግደል ጀመሩ፣ ንብረት መዝረፍ ጀመሩ። እነዚህ ስራዎች ናቸው የሰሩት። ስለዚህ መንግስት በትዕግስት ሲያይ ቆይቶ ግን ጉዳዩ ወደ ሌላ አቅጣጫ እንዳይሄድ፣ ምክንያቱም መንግስት እስካሁን ድረስ አቅሙን አልተጠቀመም፣ በትዕግስት ነው እያየ ያለው። ከመንግስት አቅም በላይ የሆነ ነገርም የለም። ስለዚህ አሁን ደግሞ የግድ እነዚህ እጃቸው ያለበትን በቁጥጥር ስር እያዋ የህግ የበላይነትን እያረጋገጠ ሲሄድ ሁሉ ነገር በቦታው ይመለሳል፣ ይስተካከላል፣ ሰላምና መረጋጋትም ይፈጠራል ተብሎ ይገምታል። ሁሉም እንግዲህ በዚህ መልክ ነው እየተሰራ ያለው ማለት ነው።
የፌዴራል ጠቅላይ አቃቤ ሕግ ትናንት ባወጣው መግለጫ በኦሮሚያና በቤንሻንጉል ጉሙዝ አዋሳኝ አካባቢዎች የተከሰቱ ግጭቶች ድንገተኛ እንዳልሆኑ ጠቁሟል። ከግጭቶቹ ጀርባ በጣም የተደራጀ ኃይልና ጉልበት አለ ብለዋል ቃል አቀባዩ ትናንት ለአሜሪካ ድምጽ ሲናገሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በድሬዳዋ ከተማ ከሰባት ዓመት በፊት የተጀመረውን የውሃ ፕሮጀክት ሳይጠናቀቅ በመዘግየቱ የሚጠጣ ውሃ ችግር እንዳለ ነዋሪዎች የተናገሩ ነው። በዚህ ላይ መጽሔት ዘገባ እያዘጋጀን ነው፣ እንደደረሰ እናቀርባለን። ወደ ቀጣዩ የመጽሔት ርዕስ ልለፍ። የተባበሩት መንግስታት ድርጅት እንደ አውሮፓ አቆጣጠር በ2019 በ42 ሀገሮች ያሉ 94 ሚሊዮን የሚገመቱ ሰዎች ሰብአዊ እርዳታ ለማቅረብ የ21 ቢሊዮን 900 ዶላር ተማጽኖ አቅርቧል። የቀረበው ተማጽኖ ለግጭቶቹ፣ ለረሃብ፣ ለቤት አጥነት፣ ለሰብአዊ መብቶች ረገጣና የአየር ለውጥ ባስከተለው ችግር ለተጎዱ ሰዎች መርጃ ይሆናል ተብሏል። ሊሳ ሽላይን ከጄኔቫ የላከችልን ዘገባ ደርሶናል፣ ሰለሞን ክፍሌ ያቀርበዋል።
የተባበሩት መንግስታት ድርጅት እንደሚለው ለአውሮፓውያኑ ዓመት 2019 ያቀረበው የሰብአዊ እርዳታ ተማጽኖ 25 ቢሊዮን ዶላር በመድረስ የከዚህ ቀደምቱን ሁሉ ሬኮርድ ይሰብራል። የእርዳታው ተጠቃሚዎች በዓለም ዙሪያ ከሚገኙት 132 ሚሊዮን ሰዎች ለችግር ብዙ የተጋለጡት ናቸው። ከእርዳታው ገንዘብ አንድ አምስተኛው ወይም 4 ቢሊዮን ዶላሩ የዓለሙ ድርጅት እጅግ አስከፊ የሰብአዊ ቀውስ ሲለገለጸው ለየመን ችግር ይውላል። የተባበሩት መንግሥታት ድርጅት የአስቸኳይ እርዳታ አስተባባሪ ማርክ ሎውኮክ እንደተናገሩት በየመን ያለው ሁኔታ ከዕለት ዕለት እየተበላሸ በመሄድ ላይ ነው። ከጠቅላላው የየመን ሕዝብ 75 ከመቶ ማለትም 24 ሚሊዮኑ በመጪው ዓመት የሰብአዊ እርዳታ ይፈልጋል።
The UN is planning to meet the needs of 15 million of those people. And that includes providing emergency food assistance.
የተባበሩት መንግስታት ድርጅት ከነዚህ ውስጥ 15 ሚሊዮን የሚሆኑትን ሰዎች ፍላጎት ለማሟላት የሚያስችል እቅድ ነድፏል። ይህም አስቸኳይ የምግብ እርዳታ የሚያስፈልጋቸውን 12 ሚሊዮን ሰዎች ይጨምራል። ሁኔታዎች እየተበላሹ ከሚታዩባቸው ሌሎች ሀገሮች መካከል አፍጋኒስታን ትገኛለች። ምክንያቱም ድርቅ፣ አለመረጋጋትና የኢኮኖሚ ችግሮች ተዳምረው ከባድ ፈተና ስለደቀኑባት ነው። በካሜሩንና ማዕከላዊ አፍሪካ ሪፐብሊክም ግጭቶችና ሁከት ተባብሰው ይታያሉ።
ባለፈው ዓመት ለጋሾች 13.9 ቢሊዮን ዶላር ለሰብአዊ እርዳታ መስጠታቸውንና ይህም ከፍተኛው እንደነበር የተባበሩት መንግስታት ድርጅት ሪፖርት ገልጿል። ዘንድሮ ካቀረበው ተማጽኖ ጋር ሲነጻጸር ግን ሰፊ ክፍተት መኖሩን አስረድቷል። የተባበሩት መንግስታት ድርጅት የአስቸኳይ እርዳታ አስተባባሪው ማርክ ሎኮክ እንዳብራሩት ከዘንድሮ የተማጽኖ ገንዘብ አንበሳ ድርሻው የሚውለው በግጭቶች ሁኔታ ውስጥ ለሚገኙ ሰዎች ሕይወት ማዳኛነት ይሆናል። የተፈጥሮ አደጋ ሰለባዎችም ይበልጥ ተቋዳሽ እንደሚሆኑ ተናግረዋል። በመጪው ዓመት ኤል ኒኞ ሌላ የከፋ አደጋ ሊያደርስ እንደሚችል ያለው ዕድል 80 በመቶ መሆኑን ሳይንቲስቶች ተንብየዋል። ያ ከሆነ ደግሞ በ25 አገሮች የድርቁን ሁኔታ እንደሚያባብስ፣ የጎርፍ አደጋም እንደሚያስከትል ተፈርቷል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ ስርጭታችንን እየጀመርን ነው። ቀዳሚውም ኢትዮጵያውያን በአሜሪካ ኢትዮጵያን ዲያስፖራ ትረስት ፈንድ በእንግሊዝኛ ነው። የዚህ ቡድን አማካሪዎች የምክር ቤት መሰንበቻቸውን በዋሽንግተን ዲሲ ላይ ጋዜጣዊ መግለጫ ሰጥተዋል። በዋሽንግተንና በአካባቢው ነዋሪ ከሆኑ ኢትዮጵያውያንና ትውልደ ኢትዮጵያ ጋር ተወያይቷል አሉላ ከበደ እና የዛሬው ኢትዮጵያን በአሜሪካ እንዲያንተ ነው አሉላ ከበደ
አመሰግናለሁ አዲሱ። ፕሮግራምህ ላይ የምናቀርበው ይህ የኢትዮጵያውያን በአሜሪካ ቃና ያለው ዝግጅት መሰንበቻውን የተካሄዱ ሁለት ዝግጅቶችን ይከታተላል። 15 አባላት ያሉት ቀደም ሲል 15 አባላት ነበሩ የምክር ቤቱ አባላት፣ አሁን 18 ደርሰዋል። የአራት ወር ክንውናቸውን ጨምሮ ለሁለት መድረኮች ላይ ያስተናገዱትን የሚመለከት ነው። $440,184 መሰብሰቡን አንድ ሰው የድጋፍ እጁን በዘረጋበት ቅጽበት እንዲጨምር ተደርጎ የተሰናዳው ድረገጽ ያሳያል። ከሀገራቸው ውጭ የሚኖሩ ኢትዮጵያውያን ተራድኦ የሚያሰባስበው የአደራ ገንዘብ አሰባሳቢ መማክርት ጉባኤ ምክር ቤትም ይሉታል። ሊቀመንበሩ ፕሮፌሰር አለማየሁ ገብረ ማርያም ናቸው። የምክር ቤቱን የአራት ወራት ገቢር ይልቁንም ደግሞ ባለፉት 5 ሳምንታት ውስጥ ቡድኑ ያሰባሰበውን ገንዘብና ብዙዎችን በየደረጃው በአመራር ደረጃ ሊያሳትፍበት ስለወጠነው እቅዱ ከምክር ቤቱ አባላት ከሰባቱ ጋር በሰጡት ጋዜጣዊ መግለጫ አስረድተዋል።
በአራት ወር ውስጥ ብዙ ነገር የሚሰሩ ነበሩ። ይሄ ነገር አንደኛ ህጋዊ በሆነ መንገድ መቋቋም ነበረበት። ሁለተኛ የዚህ አይነት ኤክስፐርቲስ ያላቸው ሰዎች መሰባሰብ አለባቸው። ዝም ብሎ በአይነ ጭፍን የሚዘለልበት ነገር አለ። ሁሉ ነገር ጥናት ይፈልጋል።
የሚሰበሰበው የአደራ ገንዘብ ለምን ዓላማ እንደሚውልም አስረድተዋል ሊቀመንበሩ።
አገሪቷ በአሁኑ ጊዜ ገንዘብ የላትም። በአሁኑ ጊዜ ያላት የበጀትም ሁኔታ ሆነ በሌላው መንገድ ለጊዜው አስፈላጊና አስቸኳይ የሆኑ ነገሮችን ለመፍታት የሚያስችል የገንዘብ ሁኔታ የላትም። መንግስት በበጀት የሚያደርገውን የሚተካ አይደለም። ግን ለምሳሌ ትምህርት ቤቶች መሰራት ያለባቸው አንዳንድ ቦታ፣ ክሊኒክን የመሳሰሉ ነገሮች አስቸኳይ በሆኑ መንገድ የሚያስፈልጉ በብዙ ብዙ ቦታ፣ በተለይ ገጠር ውስጥ የሚጠጣ ውሃ ንጹህ ውሃ የለም። ህዝቡ ከከብት ጋራ ወንዝ ገብቶ ነው የሚጠጣው። እነዚህን የመሳሰሉትን ነገሮች ለማሰራት ወጣቶችን ደግሞ አንዳንድ በቢዝነስ በንግድ በመሳሰሉት በቴክኖሎጂ ለመደገፍ የሚያስችሉ ፕሮጀክቶችን ለመስራት የሚያስችል የገንዘብ አሰባሰብ ነው።
በረሃብና ቸነፈር የሚሰቃዩ ህጻናትን እንባ ለማበስ በአንድ ብር እርዳታ ተፈትነናል ሲል የጥያቄውን ምንነት በቀጥታ የገለጸው በጋዜጣዊ መግለጫው ከተሳተፉት የአማካሪ ቡድኑ አባላት አንዱ አርቲስት ታማኝ በየነ ነው።
ዛሬ በሚሊዮን ደረጃ ተሰደን በተሻለ የኑሮ ደረጃ ላይ የምንገኘው ኢትዮጵያውያን በአንድ ብር ቻሌንጅ ተደርገናል። አንድ ብር መስጠት ትችላላችሁ ወይ ተብለናል። የህፃናትን እንባ መጥረግ ትችላላችሁ ወይ ተብለናል። የምጥ መርፌ የማያገኙ እናቶችን ልደግፉ ትችላላችሁ ወይ። ውሃ መጠጣት ቅንጦት ለሆነባቸው ዜጎቻችን ውሃ ማጠጣት ትችላላችሁ ወይ። ይሄን የቀረበልን ጥያቄ እስካሁን በነበረን የተለያየ ውስብስብ ጉዞ ምክንያት ብር ከተሰጠ ይጠፋል፣ ይበላል የሚል የብዙዎች ጥርጣሬ አለ። ዛሬ ግን እኛም መንግስትም እኩል ቻሌንጅ ተደርገናል። እኛ አንድ ብር ሰጥተን ምን እንደሚሰራ ልናየው ነው መንግስትን። መንግስትም የሰጠነውን ተቀብሎ ምን እንደሚሰራ ሊያሳየን ነው። በመሀል ህዝብ እየታዘበ ነው።
ፕሮጀክቱ የኢትዮጵያውያን የእያንዳንዳችን ነው ሲልም በኢትዮጵያ ካሁን ቀደም የሚታይ ከነበረው ሙስና አንጻር የሚሰበሰበው ገንዘብ ለታለመለት ዓላማ መዋል ስለመቻሉ ዋስትናው ምንድን ነው በሚል ከመድረኩ ለቀረበ ጥያቄ ምላሽ ሰጥቷል። ታማኝ
ወንድሜ ቅድም ስታነሳ እስከዛሬ ድረስ በተቃውሞች በመልካም ነገር አንገናኝም ነበር የሚል ሀሳብ አስቷል። ምክንያቱም ከመልካም ነገሩ ተቃውሞውን የሚያመዘን ስራ ስለሚሰራ ነበር። ሀገራችን ውስጥ ያሁሉ ተቃውሞ ይበረታ። ስለዚህ አሁን ደግሞ የዘረፋ የሌብነት ነገር ተስፋፍቷል። እሱን ማስቆም አንዱ ስራ ያ ስላለ ተብሎ ደግሞ የአንድ ህፃን ልጅ ውሃ ማጠጣት ሊኖች ባለን አቅም በሌብነቱ መሀል ተሻግረን ቢሆን ያን ሰዎች ማለት ያን ሰዎች መለወጥ አለብን። የእያንዳንዳችን ኃላፊነት የሚሆን ይሄ ፕሮጀክት ለዚህ እና ኢትዮጵያ ውስጥ የሚቋቋመው ቦርድ እና የፕሮጀክቱን የሚቀርጸው የሚያስፈጽመው ከኛ ጋር እኛ የእናንተ ድምፅ ሆነን ለመስራት ነው የምንሞክረው። እናንተ ጥያቄ ሳመጡ እኛ እዛ ያለውን ስንጠይቅ እዛ ያለው ደግሞ ከስር ያሉትን በዚህ መስመር ታች ድረስ ቁጥጥር እንዲኖር እንሞክራለን። ግን በአንድ ቀን ሊቀርብ ይችላል።
ዶክተር መና አክሊሉ ደምሴ የኮንግሬሽናል ብሎክ ኮከስ ፋውንዴሽን የተባለው የፖሊሲ ጥናት ምርምር ምክትል ፕሬዚዳንት ናቸው። የመማክርት ጉባኤውም ዋና ጸሐፊ ናቸው። ዶክተር መና እዚህ ዩናይትድ ስቴትስ ተወልደው ያደጉ ናቸው። መግለጫውን በከፈቱበት ንግግራቸው በአማርኛ ባሰሙት በዚህ ንግግራቸው እንዲህ ሲሉ ተንደረደሩ።
ዋና ኢትዮጵያውያን በሙሉ ማወቅ ያለባቸው ትረስት ፈንዱ የፕራይም ሚኒስትር አብይ ኃላፊነት ብቻ ሳይሆን የሁላችንም ግዴታና ኃላፊነት ነው። የትረስት ፈንድ አባሎች ዲሲ ተሰብስበን የህዝቡን ጥያቄ ተቀብለን ስለ ትረስት ፈንዱ አስረድተናል። ሌላ ማለት የምፈልገው አሜሪካ ተወልጄ ባድግም ፕራይም ሚኒስትር አብይ ለሰጡኝ ኃላፊነት ታላቅ ምስጋና አቀርባለሁ።
ከዚህ በኋላ በእንግሊዝኛ ልቀጥል ሲሉ በእንግሊዝኛ ነው ንግግራቸውን ያሰሙት። የዚህ ውጥን ዓላማ በቀጥታ ከምናደርገውም የላቀ ነው ይላሉ ዶክተር መና።
This trust fund is not a transactional relationship about, you know, just collecting money. I mean, obviously that's our goal because we need resources to help Ethiopia across.
ይህ ትረስት ፈንድ ይህ ውጥን ገንዘብ ስለማሰባሰብ ብቻ አይደለም። እርግጥ ነው የአንዱ ግባችን ነው። የተለያዩ የማህበራዊና የምጣኔ ሀብት ችግሮች፣ የንጹህ አቅርቦትና የጤና ችግሮች፣ ድህነትና ስራ አጥነት የደቀኗቸውን ፈተናዎች ለመቅረፍ መሰረታዊ ፍላጎቶችን ለማሟላት በሚደረጉ ጥረቶች ኢትዮጵያን ለመርዳት የገንዘብ መዋጮ ያስፈልጋል። ከሁሉም በላይ ግን ያሉንን የተለያዩ የሃይማኖት የባህልና የዘውግ መሰረቶቻችንን በመጠቀም ልዩ ልዩ ተመክሮቻችንን ለላቀ ጥቅም ማዋል የምንችልበትን መንገድ መፍጠር ጭምር ነው።
ጠቅላይ ሚኒስትሩ የማህበረሰባችንን ጥንካሬ በመረዳት በአገራችን ጉዳይ በንቃት እንሳተፍ ዘንድ ጥሪ ሲያቀርቡልን ለዚያ ጥሪ አጥጋቢ ምላሽ መስጠት ደግሞ የእኛ ፋንታ ነው ያሉት ዶክተር መና፣ አሁን ይህን ውጥን ለማሳካት የገንዘብ አቅማችን ወሳኝ ነው። እንደ የአቅማችሁም ለአገራችሁ የምታደርጉት የገንዘብ ድጋፍ እንሻለን። ነገር ግን ልዩ ልዩ ሙያዊ ችሎታችሁን፣ ምክረ ሀሳቦቻችሁን፣ ጥያቄዎቻችሁን፣ ውስብስብ ችግሮችን ለመፍታት የሚያግዙ ጥልቅ አስተሳሰቦችና የችግር አፈታት ክህሎቶችን የሁላችሁንም ተሳትፎ እንሻለን ብለዋል። በሀገራችን ጉዳይ በመደበኛ ተቋማዊ አሰራር በአዲስ መንገድ መሳተፍ የሚያስችል አቅጣጫ መሆኑንም በመጠቆም ጥሪ አሰምተዋል። በለውጡ የመሳተፍ የመርዳቱን ያህል ለምን እንደምንረዳና እንዴት እንደምንረዳ ማወቅ ደግሞ አስፈላጊ ነው ያሉት ሉሊት ኃይሉ እጅጉ ናቸው።
I wanted just to say for the youth and people who were either born outside of the country who are wondering, you know, how to get involved.
ሀገር ውጭ ለተወለዳችሁና ኢትዮጵያ ተወልዳችሁ እዚህ ላደጋችሁ እንዴት መሳተፍ እንደምትችሉ አለያም ለምን መሳተፍ እንዳለባችሁ እያሰላችሁ ላላችሁ ወጣቶች ማለት የምሻው ነገር አለ። ይህ እጅግ የተለየ ጊዜ መሆኑን ለውጥ የሚያመጣ መልካም ስራ አካልነን ማለት የምንችልበትን እድል ማግኘት አለብን። በትምህርት ተኮትኩተን ለማደግ የሙያ ክህሎትና ልምድ ለማዳበር የቻልነው ይህ ሁሉ ወላጆቻችንና የእነርሱም ወላጆች ጭምር በከፈሉት መስዋዕትነት ያገኘነው መሆኑን ማስታወስ አለብን።
ውጥኑ ለተለዩ ቡድኖች በተለይ የተተወ አለያም ትምህርቱ የተሰጠ አይደለም ያሉት ሉሊት፣ ዛሬ ለኢትዮጵያ ልዩ ቀን ነው ብለዋል።
And so right now we have an opportunity to say that we have leaders that say we want to have every generation, every group.
ዛሬ እያንዳንዱ ማህበረሰብ፣ እያንዳንዱ ትውልድ፣ የየትኛውም የሃይማኖት፣ የየትኛውም ቡድን አካል የሆነ ሰው እንዲሳተፍ የሚሹ መሪዎች አሉን ማለት የሚያስችል እድል አግኝተናል። በመሆኑም ይህ እርዳታ የማሰባሰቢያ ጥምረት የየትኛውንም አንድ ቡድን ብቻ የሚመለከት አሊያም በተለያዩ የሙያ መስኮች ተሰማርተው 30 አመታት ላገለገሉና ሀገራቸውን ለመርዳት ከፍተኛ ፍላጎት ላላቸው ግለሰቦች ብቻ የተተው አይደለም። ይልቁንም 1 ዶላር ለወገን የሚለው ጥሪ ሁላችንም የምንሳተፍበት ዕውቀትና ክህሎቶቻችንን ግዚያችንን በመስጠት የበጎ ምግባር እኩል ተጋሪዎች የምንሆንበት እድል ነው።
እንዴት መርዳት እንዴት መሳተፍ እንችላለን የሚሉ ጥያቄዎች ያላችሁ ወጣቶች በድረገጻችን ላይ ይህንኑ ጥያቄያችሁን ለመመለስ የተዘጋጀውን ቁልፍ በመጫን አለያም በፌስቡክ እና በመሳሰሉት በየትኛውም አይነት በሚቀናችሁ የማህበራዊ መገናኛ ዘዴ ልታገኙንና ፍላጎታችሁንም ልታሳውቁን ልትሳተፉ ትችላላችሁ ሲሉ ሉሊት በተለይ ወጣቶችን ያነጣጠረውን ጥሪያቸውን አሰምተዋል። በመድረኩ የምክር ቤቱ አባላት ከጋዜጠኞች የቀረቡ ጥያቄዎችንም አስተናግደዋል።
Not in so we can name a group specific, more specifically actually the diaspora, to add to what Manna was saying, how can the people, the public have ownership in that or have a say, who the board members would be, or is it a way to involve the public or give the people a chance, is that to recommend?
አዲስ የሚቋቋመውን የዲሬክተሮች ቦርድ አባላት ምስረታ አስመልክቶ ላቀረበው ጥያቄ ከመድረኩ መልስ ተሰጥቶበታል። ከምክር ቤቱ ሊቀመንበር ከፕሮፌሰር አለማየሁ ገብረ ማርያም ጋር ያደረግነውን ሰፊ ውይይት በሌላ ጊዜ እናቀርባለን።
አላና አመሰግናለሁ። ኢትዮጵያን ዲያስፖራ ትራስት ፈንድ በሚለው ቡድን ባለፈው ቅዳሜ ጋዜጣዊ መግለጫ ሰጥቶ ነበርና አሉላ ይሄንን ኢትዮጵያን በአሜሪካ ቃና ያለውን ዝግጅት ነበር የተከታተላችሁት። እንዳለው ከሰብሳቢው ከፕሮፌሰር አል ጋራ ሰፋ ያለ ውይይት አድርጓል። በሌላ ጊዜ ይቀጥላል። አሁን ዲሞክራሲ በተግባር በኦሮሚያ ክልል የተለያዩ አካባቢዎች የተካሄዱ ያሉ ግጭቶች የተበራከቱ ናቸው። በዚያው መጠን የሰዎች መፈናቀልና መገደል እንዲሁም የሰላም እጦት ዜጎችን እያሳሰበ ነው። የክልሉ መንግስትና ፓርቲ ሰላም ለማረጋጋት ልዩ ትኩረት ሰጥተው እንደሚሰሩ ይናገራሉ። ዘላቂ ሰላም ለማምጣት ምን መደረግ አለበት? በኦሮሞ ዲሞክራሲያዊ ፓርቲ ማዕከላዊ ጽህፈት ቤት የህዝብ ግንኙነት ኃላፊው አቶ ታዬ ደንደአ ለውይይት ተጋብዘዋል። ሰሎሞን ክፍሌ ነው ያወያያቸው። አቶ ታዬ ደንዳ፣ በቅድሚያ ለትብብሮ ላመስግን።
እኔም አመሰግናለሁ ስለጋበዛችሁ።
አሁን በኦሮሚያ በራሷና አዋሳኝ አካባቢዎች እየደረሰ ያለው የሞትና የመፈናቀል አደጋ በአፋጣኝ ቆሞ ህዝቡ ያለ ስጋት እንዲኖር መንግስትና ኦዲፒ የኦሮሞ ዲሞክራሲያዊ ፓርቲ በቁርጠኝነት እንደሚሰሩ ከፓርቲው ማዕከላዊ ኮሚቴና ከክልላዊ መንግስቱ ካቢኔ ሰሞኑን በተከታታይ የወጡ መግለጫዎች ያስረዳሉ። እስቲ አጠር አድርገው ያስረዱኝ፣ ጥረቶቹ ምን ምን ናቸው?
አንደኛ ያው እንደሚታወቀው በተለያዩ ቦታዎች በተለይ ደግሞ በቤኒሻንጉል እና በኦሮሚያ ወሳኝ አካባቢ ላይ የህዝብ መፈናቀል አለ፣ የህግ የበላይነት መጣስ አለ፣ ሰላም መደፍረስ አለ። በጣም አካባቢ በምስራቅ ሐረርጌም በተወሰነ አካባቢ ችግሮች አሉ። እነዚህ ችግሮች ህብረተሰቡን መረጋጋት እንዳይችል አድርጓል። መንግስት እንደ መንግስት፣ ፓርቲውም ደግሞ መንግስትን እንደ መምራቱ በዛ አካባቢ የህዝብ መፈናቀል እንዲቆም፣ ሰላም እንዲረጋገጥ፣ የህግ የበላይነት እንዲከበር መሰራት እንዳለበት ነው ውሳኔው ያስተላለፈው። ከዛ ጋር ተያይዘው አንድ ሶስት ቀን በፊት በፌዴራል መንግስቱ የጸጥታ ደህንነት ምክር ቤት አለ። ያ ምክር ቤት የፌዴራል ፖሊስና መከላከያ ገብቶ እዛ አካባቢ ሰላም እንዲያሰፍን ውሳኔ አስተላልፏል። በዚህ በኩል እንግዲህ ህብረተሰቡም የሚችለውን ሁሉ ድጋፍ እንዲያደርግ፣ ሰላም እንዲረጋገጥ፣ የህግ በላይነት እንዲሰፍን ለማድረግ ጥረቶች በዚህ በኩል ተደርጓል ማለት ነው።
አቶ ታዬ፣ አሁን ያለውን ተጨባጭ ሁኔታ ፓርቲያችሁ እንዴት ነው የገመገመው? እስካሁን የተገኙ ስኬቶች ለአደጋ የተጋለጡበት ሁኔታ አለ?
እስካሁን ያለው ሁኔታ ሙከራዎች አሉ። እስካሁን የተገኘው ስኬት ወደኋላ ለመቀልበስ የሚሞክሩ ኃይሎች አሉ። ብዙ ጥረቶች እየተደረጉ ነው። ብዙ ኢንቨስትመንት ገንዘብ እየተረጨ ነው። ህገወጥ መሳሪያ ተገዝቶ እየተከፋፈለ አይነት ነገር አለ። ዞሮ ዞሮ ግን ከቁጥጥር ውጭ የሚወጣ ነገር አሁን በገመገምነው መሰረት የለም። በምን ደረጃ ምን ሊሆን እንደሚችል ሁሉ ነገር ከመንግስት ቁጥጥር ከመንግስት እይታ ውስጥ ነው ያለው። ኦፍኮርስ ጥረቶች ቢኖሩ ጥረቶቹ አሁንም ቀጥሏል። ህብረተሰቡ ያንን አውቆ ከመንግስት ጋር ሆኖ የተጀመረው ለውጥ በተያዘው አቅጣጫ እንዲቀጥል ድጋፍ ካደረገ ወደኋላ የሚመለስ ነገር የለም። ግን ጥረቶች አሉ።
እነዚህ የጸጥታውን ችግር ያውካሉ የሚባሉት አካላት ግን በስም አይገለጹም። ተጠያቂዎቹ በትክክል እነማን ናቸው?
ተጠያቂዎቹ ያው የዚህን ሀገር ሀብት ሲደርሱ የነበሩ በሙስና የተጨመለቁ ጸረ ሰው የሆኑ ተግባራትን ሲፈጽሙ የነበሩ የዚህ ለውጥ ከመጣ ለእኛ ያሰጋናል ብሎ የሚያስቡ ኦፍኮርስ በተለያየ ደረጃ አሉ። አንድ ቦታ ብቻ አይደሉም። ከዛም ውጭ ደግሞ ያው በዚህ በተከሰተው አሁን መንግስት በደንብ አልተጠናከረም። ስለዚህ በዚህ መሀል የተወሰነ ግርግር ፈጥረን ስልጣን እንይዛለን ብሎ የሚያስቡም አሉ። እነዚህ አንድ ላይ ተደጋግፈው ያንን ለመቀልበስ የመንቀሳቀስ ነገር ነው ያለው። በስም ያው መገለጽ ያው እየተገለጹ ነው፣ ይታወቃሉ። እነዚህ እነማን እንደሆኑ ማንም ያውቃል። ያው ገሌ ነው፣ አለሙ ነው፣ ቶለታ ነው ማለት ካስፈለገ ነው እንጂ እንደዚህ የሚያደርጉ ሲያደርጉ የነበሩ እነማን እንደሆኑ ይታወቃል። እና ብዙም ብዥታ ያለው አይመስለኝም ከሚንባ
ወደ ጸጥታ ሁኔታ ልመለስ። ለምሳሌ አንድ ድንገት ባነሳ የትላንቱን የነቀምት የወጣቶች ተቃውሞ ሰልፍ፣ በየስፍራው የፖሊሶችን መገደል የተቃወሙ ወጣቶች በፖሊስ ተተኩሶባቸዋል። ይህን እንዴት ማስታረቅ ይቻላል ከሰላም ጥበቃ ጋር?
አጠቃላይ ጠቅለል ያለው ሲታይ ህብረተሰቡ ህግን ተከትሎ መብቱን ኤክሰርሳይዝ አድርጓል። በተለያየ ቦታ የሰዎች ዜጎች መፈናቀል ይቁም፣ የህግ በላይነት ይከበር፣ መንግስት እርምጃ መውሰድ ይገባል፣ ነገሮችን ማስተካከል ይገባል የሚል ነው። በተለያዩ ቦታ የወጣው ህዝብ ምንም ነገር ሳያደርግ በሰላም የሚፈልገውን አድርጎ የሚቃወመውን ተቃውሞ የሚደግፈውን ደግፎ ነው የተመለሰው። ግን በዚህ ህብረተሰብ ውስጥ ያው ጣልቃ ገብተው ከዚህ በፊትም ይታያል፣ የታየው አሶሳ ላይም የታወቀ ነገር አለ። ብሔር ብሔረሰብ መሀል በተለይ በአማራና ኦሮሞ ተማሪዎች መካከል ተማሪ መስለው ችግር የፈጠሩ ተማሪ እርስ እንዲጋጭ ያደረጉ ሰዎች አሉ። በዚህ አካባቢ እንግዲህ ፖሊስ መሞት የለበትም፣ ፖሊስ የእኛ ጠባቂ ነው ብሎ የወጣው ህብረተሰብ መሀል ገብቶ ሌላ ችግር እንዲፈጠር የሚያደርጉ ህብረተሰቡን መስለው የገቡ ናቸው እንጂ ከህብረተሰቡ ጋር ፖሊስ ምንም ጥል የለውም፣ ህብረተሰቡም ከህዝብ ጋር ጥል የለውም። አንድ ላይ ናቸው፣ ሰላም ለማስከበር ነው የሚሰሩት። በዚህ አካባቢ ግን ጣልቃ የሚገቡ በሌላም ቦታ ሊከሰቱ እንደሚችሉ እነዚህ አይነት ሰዎች ያንን ህብረተሰቡ ማወቅ ይኖርበታል፣ ፖሊስም በጥንቃቄ ማየት ያለበት ማለት ነው።
በመጨረሻም አቶ ታዬ፣ በቅርቡ በኦሮሞ ዲሞክራሲ ፓርቲ ሊቀመንበር አቶ ለማ መገርሳና በኦነግ መሪ አቶ ዳውድ ኢብሳ መካከል ስምምነት መደረሱ ተነግሯል። ስምምነቶች ይደረሳሉ፣ መሬት ላይ ግን ሲተገበሩ አይስተዋልም። ምንድን ነው ችግሩ ለዚህ?
በዚህ አካባቢ እንግዲህ የተቀመጠ ዴድላይን አለ። አንዳንድ በተባለው መሰረት እንቅስቃሴ እንዳይቀጥል የሚያደርጉ አንዳንድ እንትኖች አሉ፣ መስሎ የሚንቀሳቀሱም አሉ። በዛ አካባቢ ብዙ የተወሳሰበ ችግር ነው ያለው። ከድርጅቱ ጋር በተለይ ከኦነግ ጋር በሰላማዊ መንገድ ኦፍኮርስ የመጡትም ያንን መሰረት አድርጎ ነው። በሰላማዊ መንገድ ህገ መንግስቱን እና ሌሎች ህጎችን በማክበር የፖለቲካ እንቅስቃሴ ለማድረግ ለመታገል ለመጡት በሰላማዊ መንገድ እና በህግ መሰረት ነው። ያ ምንም ከመጀመሪያው ይታወቃል። ያው አተገባበሩ ላይ የተወሰነ እንቅፋት አጋጥሟል። ያንን ደግሞ እንዴት መፍታት እንደሚቻል ባለፈው ተነጋግረው ነበረ የድርጅታችን ምክትል ሊቀመንበር እና የአቶ ዳውድ ኢብሳ። አሁን ከሁለቱም በኩል ኮሚቴ ተዋቅሮ ያንን የተነጋገሩትን ወደ መሬት ለማውረድ ስራ እየሰሩ ነው። ከድርጅቱ ጋር ምንም ችግር የለም። ግን በዛ አካባቢ ያንን ድርጅት የሚመስሉ ግን ከዛ ባሻገር የሆኑ የሚረብሹ አቅጣጫ የሚያስቱ አሉ። ያንን ደግሞ በጋራ እናስተካከል የሚል ነው ያለው።
ምን ያህል ይሆናሉ እነዚህ ችግር የሚፈጥሩት?
ቁጥራቸው በውል አይታወቅም። በተለያየ ቦታ አሉ፣ በድንበር አካባቢ ነው አሉ፣ በውስጥም በሽፍትነት የሚንቀሳቀሱ አሉ። ህገወጥ መሳሪያም ነገራንትን የተሰራጨ አለ። ያንን ነው እንጂ ቁጥራቸውን ኦፍኮርስ ያው ብዙ አይደለም፣ ጥቂት ናቸው። ከቁጥጥር ውስጥም የሚወጡ አይደለም። ለጊዜው ብዥታ ይፈጥራሉ እንጂ ይስተካከላል። እና ቁጥራቸው ግን በውል የሚታወቅ አይደለም፣ ትንሽ ናቸው።
አቶ ታዬ ደንዳ ለጊዜው በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ሰለሞን።
አድማጮች፣ ዲሞክራሲ በተግባር ነበር የተከታተላችሁት። አሁን ለምሽቱ የመጨረሻ ወዳደረግነው ቅንብር እንውሰዳችሁ። በጣና ሐይቅ ላይ ከባድ የህልውና አደጋ ጋርጦ የሚገኘውን እምቦጭ አረም አሁን በተጀመረው አሰራር መቋቋምም ሆነ መፍትሄ ማምጣት እንደማይቻል ሁለት የአዲስ አበባ ዩኒቨርሲቲ መምህራንና ተመራማሪዎች አስታወቁ። አገር በቀልና የአረሙን ባህሪያት ያገናዘበ ቴክኖሎጂ ትክክለኛው መፍትሄ መሆኑን የገለጹት እነኚህ ተመራማሪዎች በአሁኑ ወቅት መሳሪያው በናሙና ደረጃ ዝግጁ ነው ብለዋል። መለስካቸው አመሃ ዝርዝሩን ይዟል።
እምቦጭ ለአማርኛ ቋንቋ አዲስ ሳይሆን አይቀርም። እምቦጭ የሚለው ስም በአማርኛ መዝገበ ቃላት ውስጥ የገባም አይመስልም። ይህ እጽ እስከነ መኖሩም በሕዝብ ዘንድ የሚታወቀው እጅግ ቢረዝም ከጥቂት ዓመታት ወዲህ ነው። በጣም አጭር በሚባል ጊዜ ውስጥ በጣና ሐይቅ ላይ መታየት ከመጀመሩና ስሙ ገኖ ከመሰማቱ የሚያደርሰው ጉዳትም ከቁጥጥር የወጣ ይመስላል። በአንዳንዶቹ ዘንድም ከፈጣሪ እንደወረደ ቁጣ ይታይ ጀምሯል። ፕሮፌሰር ዘሪሁን ወሉ በአዲስ አበባ ዩኒቨርሲቲ የምርምር ዳይሬክተርና የምርምር ቴክኖሎጂ ሽግግርና የማኅበረሰብ አገልግሎት ተወካይ ምክትል ፕሬዚደንት ለቪኦኤ እንደገለጹት ግን ይህ እጽ ለኢትዮጵያ ብዙም አዲስ አይደለም፣ ለጣና አዲስ ነው ማለት ይቻላል። በሳቸው አባባል አረሙ የጋረጠው አደጋ አሁን ትልቅ ጥፋት አስከተለ ሊባል አይችልም፣ በጊዜው ካልተገታ ግን ከፍ ያለ ጥፋት ሊያስከትል ይችላል። አሁን በተያዘው የመከላከል መንገድ ከተሄደም ብዙ ፍሬ ያለው ሥራ መሥራት አይቻልም። ታዲያ መከላከያው ምንድን ነው?
አሁን እንደሚደረገው በትንሽ በትንሹ ማንሳት እና ስለ እሱ አስቸጋሪ ሁኔታ ያወራን መቆየት ሳይሆን ይህንን ሽፋኑ በሳምንት ውስጥ እጥፍ የሚሆነውን ነገር የአነሳስ ፍጥነታችን ከዛ የበለጠ መሆን አለበት፣ በፍጥነት መነሳት አለበት። ስለዚህ በፍጥነት ለማንሳት ደግሞ አሁን በሚደረገው ማጓጓዝ ሳይሆን የተሻለ ቴክኖሎጂ የእጽዋቱን ጸባይ ያገናዘበ የአረባብ ጸባዩን ያገናዘበ የውሃ ሸክሙንም ያገናዘበ እንደሚታወቀው ከ85% በላይ እንቦጭ ውሃ ነው፣ ይንሳፈፋል። ሲያመቸው ስር ሰዶ መሬት ይቆነጥጣል፣ በነፋስ ደግሞ ይዘዋወራል እና አረባቡ በጣም ፈጣን ነው እና ስራችን ከእንቦጭ መስፋፋት ፍጥነት በ3-4 እጥፍ መሆን አለበት። ለሚቀጥለው አፈር ውስጥ የተደበቀው ፍሬም ዝግጁ ሆነ መጠበቅ ይኖርብናል። ጸባዩን አውቃለሁ። አንድ ጊዜ አነሳን ማለት ጣና ንጹህ ሆነ ማለት አይደለም። አደጋው ሁልጊዜ እንደተቀበረ ነውና ምናልባት ከእንግዲህ በኋላ ለ10 ዓመታት ለ15 ዓመታት በቀጣይነት መንቀሳቀስ ይኖርብናል።
እስከዛሬ ድረስ ሲከናወኑ የነበሩ ሙከራዎች ነበሩ፣ ጣና ላይ ያለውን የእምቦጭ አረም ለማስወገድ እና እነዚህ የተመተኗቸውን መሰረታዊ ባህሪውን መሰረት ያደረጉ ሙከራዎች ናቸው የሚል እምነት አለ በእናንተ ዘንድ?
እኔ የእጽዋቱን አረባብና የእጽዋቱን ጠባይ ያገናዘበ ስራ የተሰራ አይመስለኝም። ግን ዋናው ትልቁ ቁም ነገር ችግሩን መንግስትም ሆነ ህዝብ በጥሞና ተገንዝቦታል። አንደኛ ይሄ ደስ የሚለው ሁኔታ ይኸው ተነሳሽነት አለ በሀገር ውስጥ እንቦጭን ለመከላከልና ለማሸነፍ የተዘጋጀ ህብረተሰብ አለ እና ግን የሚሰራው ስራ ተመጣጣኝ አይደለም፣ ምክንያቱም ሳይንሱን ያገናዘበ ስላልሆነ።
እስከዛሬ ድረስ ይሄ ችግር ሊፈታ ያልቻለው አንድም በቂ የመኪና የመሳሪያ ኃይል ስለሌለ፣ በቂ ካፒታል ስለሌለ ይባላል። ይህን እንዴት ይመለከቱታል?
እኔ በቂ ካፒታል ስለሌለ የሚለውን ነገር አልጋራም። ተነሳሽነት አለ ብያለሁ። መንግስትም ችግሩን ተገንዝቦታል። የኢትዮጵያ ህዝብም ለችግሩ መፍትሄ ለመሆን አሁን በተለይ የተንቀሳቀሰ ነው። ውጪ ከኢትዮጵያ ውጪ ያለው ህብረተሰብም እንደዚሁ ችግሩን ለመጋራት ፈቃደኝነቱን እያሳየ ነው። ስለዚህ አሁን ገንዘብ ችግር አይመስለኝም። አሁን ማድረግ ያለብን የእጽዋቱን ጸባይ ግንዛቤ ውስጥ ያስገባ አገር በቀል የሆነ ቴክኖሎጂ ማዳበር አለብን። ከሙከራም አልፈን ወደ ስራ ማስገባት አለብን። ይሄም ምን ያመጣል? ወጪ ይቀንሳል። እኛ ደግሞ እውቀቱም አገር በቀል ስለሚሆን ማሳፋት ይቻላል። ከውጭ የሚመጣ እቃን መጠበቅ አይኖርብንም። ሌላው ደግሞ ውጭ የተሰሩ እቃዎች በሙሉ ለሌላ ስራ የተዘጋጁ ግን ለዚህ ሁኔታ ያመቻል ተብሎ በግዢ ነው እንጂ የሚመጡት እዚሁ ችግሩን አገናዝበው የተዘጋጁ አይመስለኝም። እዚህ አሁን ሁላችንም እዚህ ሀገር በቀል ቴክኖሎጂም አዳብረን ወደ ስራው ፈጥነን መግባት አለብን። ይሄ ደግሞ አስቸጋሪ አይመስለኝም። ምክንያቱም አገሮች ውስጥ ብዙ ኢንጂነሮች አሉ። እጽዋቱንም ጸባይ የሚያውቁ ሰዎች በብቃት ያሉ ይመስለኛል። ስለዚህ ሁለቱን በማቀናጀት ቴክኖሎጂው የራሱን ወጪ ወደፊት እየከፈለ የሚሄድና ከእንግዲህ በኋላ ለሚቀጥሉት ጥቂት ዓመታት የእንቦጭን እድገትና ስፋት እየተከታተለ እስከ መጨረሻው መወገድ ድረስ የሚያመቻች ሁኔታ መፍጠር ይኖርብናል።
ከፕሮፌሰር ዘሪሁን ወልዱ ጋር ለቪኦኤ እንቦጭን በተመለከተ በተለይም ከቴክኖሎጂ አኳያ ማብራሪያ የሰጡት ዶክተር ጉልላት ጋተው በአዲስ አበባ ዩኒቨርሲቲ የሜካኒካል ምህንድስና ትምህርት ቤት ረዳት ፕሮፌሰር ናቸው። ዶክተር ጉልላት እንቦጭን ከጣና ሐይቅ ለማስወገድ የሚችል መሳሪያ በንድፍና በናሙና ደረጃ የተዘጋጀ መሆኑን ተረጋግጠዋል። የአሁኑን አሰራር በተመለከተ ግን ምንጩ ከውጭ በተገኘ ተሞክሮ ስለሆነ ጉድለቱንም አብራርተዋል።
አሁን ካየናቸው ምንድን ነው በተለያየ ጊዜ በተለይ ወደ ጣና ላይ የመጡ ያሉ ቴክኖሎጂዎች ከችግሩ ስፋትና ጥልቀት አኳያ ያገናዘቡ ናቸው ብለን አናምንም። ብዙዎቹ ዲዛይን ሆነው የተገዙትም ወይም በአገር ውስጥም በተለያዩ ዩኒቨርሲቲዎችም እየተሞከሩ ያሉት ጥልቀት ያለው ውሃ ላይ ብቻ ሊሰሩ የሚችሉ ናቸው። እንደገና ደግሞ እየተደረገ ያለው ምንድን ነው የእጽዋቱን ባህሪ ያገናዘቡ ቴክኖሎጂዎች አይደሉም ብለን ነው የምናምነው። ምክንያቱም እጽዋቱ 85% የሚሆነው እንቦጭ ውሃ ነው። ስለዚህ እየተደረገ ያለው ምንድን ነው ያንን ከነውሃው እያወጡ ዳር መጣል ነው እየተካሄደ ያለው። ይሄ በመሆኑ ምንድን ነው ወደ ዳር ይዘን እየወጣን ያለ ነው ውሃ ነው፣ በብዛት ይዘን እየወጣን ያለ ነው ማለት ነው። ከዛ ውስጥ ያለው ወይም ፋይበር ወይም ቃጫ ነገሩ 15% ነው። ክሊር ለማድረግ ይህን ብዙ ጊዜ ይወስዳል።
ዶክተር ጉልላት ጋተው ከውጭ የመጡትን መሳሪያዎች ጉድለት በማብራራት ብቻ አልነበረም የተገቱት። በአማራጭ አገር በቀሉ የቴክኖሎጂ ውጤት ምን ሊሰራ እንደሚችልም ዘርዝረዋል።
ያዘጋጀነው መሳሪያ ምንድን ነው ይህንን ያሉትን ችግሮችን ሊፈታ የሚችል እና በአብዛኛው የእኛ ቴክኖሎጂ የሚሰራው በጣም ሰፊ ቦታ ላይ እስከ 5 ሜትር ድረስ በአንድ ጊዜ ሄዶ ይሰበስባል። ከሰበሰበ በኋላ ይጨምቃል። ከጨመቀ በኋላ 15% የምትሆነውን ፋይበር ይዞ ወደ ውጭ ይወጣል። ውጭ ከወጣ በኋላ እንደገና ያንን የወጣውን ፋይበር እንደገና ደግሞ ዝም ብለን ዳር ላይ አውጥተን የምንጥለው አይደለም። እሱም እንደገና ደግሞ ብሪኬት የሚባል ኃይል ምንጭ ለመስራት እንጠቀምበታለን። ስለዚህ ከዚህ አኳያ ስናይ አሁን እየተሞከሩ ያሉት ቴክኖሎጂዎች እየተሰሩባቸው ያሉት ቴክኖሎጂዎች እንደ ሙከራና ችግሩን ያው አስከፊነትና ከባድነት በመረዳት በሚደረገው ርብርብ ትልቅ አስተዋጽኦ አላቸው። ነገር ግን ሰፊና ዘለቂታ የሆነ በአጭር ጊዜ ግን ጉዳዩን በሞላ ወይም ያሉትን ነገሮች ችግሮች ይፈቱታል ብለን ብዙ ግምቱም የለንም።
የእንቦጭ አገር የት ነው? ወደ ኢትዮጵያ መቼ እንደገባ ይታወቃል? እንዴት ገባ? ጣና እንዴት ደረሰ? ዛሬ ተመራማሪዎቹ ከነገሩን ያተኮር ነው በሚያጣድፈው ጉዳይ ላይ ነበረ። በሚቀጥለው ዝግጅታችን ቀደም ሲል ያነሳናቸውን ጥያቄዎችና ሌሎችንም ይመልሱልናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። አድማጮች፣ ከመሰናባታችን በፊት አጠር ያለ ዜና ላንብብ። 5 በሕይወት የሚገኙ የዩናይትድ ስቴትስ የቀድሞ ፕሬዚዳንቶች፣ ታላላቅ የአሜሪካ ፖለቲከኞች፣ የወቅቱ እንዲሁም የቀድሞ የዓለም መሪዎች በተገኙበት ባለፈው አርብ በ94 ዓመታቸው ከዚህ ዓለም በሞት በተለዩት በ41ኛው ፕሬዚዳንት በጆርጅ ኸርበርት ዎከር ቡሽ የሽኝት ስነ ስርዓት ላይ ተገኝተዋል። የጀርመኗ ቻንስለር አንጌላ መርክል፣ የእንግሊዙ ልዑል ቻርልስ፣ የዮርዳኖሱ ንጉሥ አብዱላህና የፖላንዱ ፕሬዚዳንት አንድሬዜ ዱዳ በዛሬው አሸኛኘት ላይ ከተገኙት መካከል ናቸው። የፕሬዚዳንት ቡሽ አስከሬን ዛሬውኑ ወደ ቴክሳስ ይጓዝና በዚያም ተጨማሪ የሽኝት ፕሮግራም ተደርጎ ነገ ሐሙስ በቴክሳሱ ኤኤንኤም ዩኒቨርሲቲ ፕሬዚዳንታዊ ቤተ መጻሕፍት ውስጥ ባለው መካነ መቃብር ዘለዓለማዊ ረፍት ያደርጋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነው። ተወልደ
የትግርኛ